the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በአዲስ አበባ ከተማ በመጨረሻው ዝቅተኛ ግብር ከፋዮች ላይ የተጣለው አዲሱ የቀን ገቢ ግብር ትመናን ነጋዴዎች አማረዋል።
በቀን ስንቴ መብራት በሚጠፋበት ሀገር ላይ 600 ብር በቀን ገቢ? በቃ እኔ ልነግርሽ አልችልም። በቀን 600 ብር አይደለም፣ እኔ አሁን በዚህ ሰዓት 100 ብር አልሰራውም።
አሁን ጭራሽ ያንንም ለመጠየቅ ሲባል የሚሉት እነሱ ወደ ሌላ ነው የሚያዞሩት። የሚያስሙን እንጂ እነሱ የምስማቸው የሚልም አካል የለም።
በንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የጸጉር ሥራ ንግድ ቤት ያላቸው ወጣቶች ናቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ለምሽቱ ካሉን የዓለም ዜናዎች ውስጥ ደግሞ አገራቸው የሚያስፈልጓት ግብዓቶች መጓደላቸው ምክንያት መንግስታቸው ለሕዝቡ ለማቅረብ የሚጠበቅበትን አገልግሎት ለማረጋገጥ የተሳነው ዋናው ምክንያት ነው ሲሉ የሶማሊያው መሪ ተናግረዋል። የሶማሊያ የጸጥታ ኃይሎች ከወደብ ከተማዋ ኪስማዮ በስተሰሜን በሚገኝ ስፍራ ጥቃት አድርሰው ሲያበቁ 13 የአልሸባብ ታጣቂዎችን መግደላቸውና ሌሎችንም ማቁሰላቸውን አስታወቁ። ሌሎችም ዜናዎች አሉ።
በርከት ያሉ ዘገባዎችና ቅንብሮችን ማካተናል። ለምሽቱ አድማጮች ጤና ይስጥልን፣ እንደምን አመሻችሁ። የዛሬ ማቅረቡ ሰኔ 28 2009 ዓ.ም ተብረታ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚያቀናብርልን ንጉሱ ታምሬ ነው። የስርጭት መሐንዲሱም እንዲሁ ስሙንም ባለየው ፓትሪክ ነው እያለኝ ነው ንጉሱ። አብረውን ያመሻሉ እስከ 4 ሰዓት ድረስ።
አሁን የሰዓቱን የዓለም ዜና
ከሶማሊያ ዜና እንነሳለን። አገራቸው የሚያስፈልጓት ግብዓቶች መጓደላቸው መንግስታቸው ለሕዝቡ ለማቅረብ የሚጠበቅበትን አገልግሎት ለማረጋገጥ የተሳነበት ዋናው ምክንያት ነው ሲሉ አስታወቁ የሶማሊያው መሪ። የሶማሊያው ጠቅላይ ሚኒስትር ሐሰን አሊ ካይሬ ከአሜሪካ ድምጽ ጋር ያደረጉትን ቃለ ምልልስ መሰረት አድርጎ የተሰናዳውን አጠር ያለ ዘገባ አሉላ ይዞታል።
ለአራት ዓመታት በሚዘልቀው የአስተዳደር ዘመናቸው ገና የመጀመሪያውን አራተኛ ወራቸውን ያገባደዱት የሶማሊያው ጠቅላይ ሚኒስትር ከአሜሪካ ድምጽ የሶማሊኛ ክፍል ባልደረባችን ሀሩን ማዕሩፍ ጋር ባደረጉት ቃለ ምልልስ የጸጥታ ጉዳይ ከሁሉ ቀዳሚው ቢሆንም ለየትኛውም የመንግስት ስራ የሚያስፈልገው ገንዘብ፣ የሰው ኃይልና ሌሎች ግብዓቶች አገራቸው ከተጋረጡባት ችግሮች ዋነኞቹ ናቸው ብለዋል። ጸጥታ ባልተረጋገጠበት የስራ እድል መፍጠር አይቀልም ወይም አይቻልም። የምጣኔ ሀብት እድገት አይታሰብም። የህዝቡን ሞራል ማጎልበትም አይቻልህም። አገርም አትገነባም። ይህ ሁሉ ባለበት ግን ለዚያ የሚያስፈልግህ ግብዓት ያለመኖር ሶማሊያን አሁን ከገጠሟት ችግሮች ሁሉ ግዙፉ ያደርገዋል ብለዋል ጠቅላይ ሚኒስትሩ። የመንግስት ተቀባይነት መሰረት የሚጥለው ለህዝቡ በሚያቀርባቸው አገልግሎቶች ነው። ይሁንና እነኛን አገልግሎቶች ለማቅረብ ግን ሶማሊያ ዛሬ ያን ለማድረግ የሚያስችል አቅም የላትም ሲሉም አስረድተዋል። መንግስታቸው ቀረጥና የመሳሰሉትን ጨምሮ የተሻሉ የገቢ ምንጮችን ለመፍጠር የሚያግዙ ስልቶችን በመቀየስ ላይ መሆኑን፣ የፋይናንስ ዘርፉን ለማጠናከር የሚያስችል የህግ ረቂቅ ለአገሪቱ ፓርላማ ለማቅረብ በማርቀቅ ላይ መሆኑን አመልክተዋል። አያይዘውም የሶማሊያ ካሏት ሁለት ዋና ዋና የገቢ አምንጭ ተቋማት የሞቃዲሾ አውሮፕላን ማረፊያና የባህር በሯ በተጨማሪ ሌሎች የገቢ ማግኛዎችን በመመርመር ላይ መሆናቸውንም ተናግረዋል። ህዝቡ ከአሁን ቀደም በነበሩት መንግስታት ላይ እምነት ማጣቱ አንዱ የአገሪቱን የገቢ አቅም ከፍ ለማድረግ የተያዙ ጥረቶች ያጓተተ መሆኑንም ጠቅላይ ሚኒስትሩ አምነዋል። የአገሪቱን የጸጥታ ጉዳዮች አስመልክቶም ጠቅላይ ሚኒስትሩ በተለይም ከአሜሪካ ድምጽ ጋር ባደረጉት በዚህ ቃለ ምልልሳቸው የሶማሊያን ደህንነት ፋታ ወይም መቋጫ ላላገኘ አደጋ ላይ የጣለው እስላማዊውን ጽንፈኛ ቡድን አልሻባብን መዋጋታቸውን እንደሚቀጥሉ ተናግረዋል። የተጠናከሩ ወታደራዊና የጸጥታ ጥበቃ ዘመቻዎች ቀን ከሌት ሳይቋረጥ የቀጠለውን ያጥፍቶ ጠፊ ቦምብ ፍንዳታ ጥቃቶችና በመሪዎችና በሸንጎ አባላት ላይ የተነጣጠሩ ግድያዎች የአገሪቱን ጸጥታ ከማመስ አላገዱትም። ይሁንና ወደ ስልጣን ከመጡበት ጊዜ አንስቶ የመንግስቱን በጸጥታ ጉዳዮች ላይ ያተኮረ ስትራቴጂ በመከላከል የሚታወቁት ሚስተር ካሪ መንግስታቸው አሁን ያለውን የዘመቻ እቅድ ማስፈጸሙን ይቀጥላል ነው ያሉት። በአጽንኦት በአሁኑ ወቅት በአህጉሪቱ የመሪዎች ጉባኤ ለመሳተፍ ከተጓዙባት አዲስ አበባ የሚገኙት ጠቅላይ ሚኒስትር ካይሬ ከኢትዮጵያ አቻቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተገናኝተው መነጋገራቸውን አመልክተው በኢትዮጵያ እስር ላይ የሚገኙ 120 ሶማሊያውያን እስረኞች ለሶማሊያ መንግስት ተላልፈው እንዲሰጡም ከጠቅላይ ሚኒስትር ደሳለኝ ኃይለማርያም ጋር መስማማታቸውን ገልጠዋል።
በሌላ ዜና የሶማሊያ የጸጥታ ኃይሎች ከወደብ ከተማዋ ከኪስማዮ በስተሰሜን በሚገኝ የጽንፈኞች ካምፕ ላይ ጥቃት አድርሰው 13 የአልሸባብ ታጣቂዎች መግደላቸውንና ሌሎች 10 ደግሞ ማቁሰላቸውን አስታውቀዋል። የሶማሊያ የታችኛው ጁባ ክፍለ ሀገር የብሔራዊ ጸጥታ ምክትል ኮሚሽነር የሆኑት አህመድ አብዱላሂ ኢሳ ለቪኦኤ በሰጡት ቃል የአልሸባብ ታጣቂዎች ኪስማዮ አካባቢ ጥቃት ለማድረስ ማቀዳቸውን ትናንት ማክሰኞ እንደሰማን ነው ጥቃት የከፈት ነው ብለዋል። 100 የሚሆኑ ሚሊሺያዎች ጫካ ውስጥ ተሰብስበው ሲዶልቱ ጥቃት ከፍተንባቸው 13ቱን ገደልን ነው ያሉት። የተገደሉትን ታጣቂዎች አስከሬኖችም ኪስማዮ ከተማ ላይ አውጥተው አሳይተዋል። ይህ በዚህ እንዳለ ኬንያን ከሶማሊያ ጋር በሚያዋስነው ላሙ ወረዳ ውስጥ 2 የኬንያ ፖሊሶች መገደላቸውንና 7 ሌሎች የደረሱበት መጥፋቱን የደረሰን ዜና አስታውቋል። ለዚህ ጥቃት አልሸባብ ኃላፊነት ወስዷል።
ምዕራብና ማዕከላዊ አፍሪካ ውስጥ በየዓመቱ ከ7 ሚሊዮን በላይ ልጆች ከመኖሪያቸው እንደሚፈናቀሉ የተባበሩት መንግስታት የሕፃናት መርጃ ድርጅት ዛሬ ያወጣው ሪፖርት አመለከተ። በሁለቱ የአፍሪካ አካባቢዎች የምጣኔ ሀብት እድሎች መጥበብ በጦርነትና በአየር ንብረት ለውጥ ሳቢያ በየዓመቱ 12 ሚሊዮን ሕዝብ ከመኖሪያው እንደሚሰደድ ሪፖርቱ ገልጧል። ዩኒሴፍ የክልሉ ዲሬክተር መሪ ፒየር ፔሪን በሰጡት ማብራሪያ ከምዕራብና ማዕከላዊ አፍሪቃ ለደህንነታቸው በመስጋት ወይም የተሻለ ኑሮ ፍለጋ የሚሰደዱት ልጆች ቁጥር ከምንጊዜውም ይበልጥ ጨምረዋል ብለዋል። በበርካታ የአፍሪቃ አካባቢዎች የአየር ሙቀት መጠን እያደገ በመሆኑና የዝናቡን መጠን መዛባት የምግብ ምርት በማስተጓጎሉ ረሃብ ተዛምቷል። ገበሬዎችም መሬታቸውን ጥለው ለመሰደድ ተገደዋል ብለዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቻይናን ከሰሜን ኮሪያ ጋር ያላትን የንግድ ግንኙነት በማጠናከሯ ምክንያት አጥብቀው ነቅፈዋታል። ሰሞኑን ዋሽንግተን በተደጋጋሚ ቻይና ላይ ነቀፋ እየሰነዘረች ነው። ሚስተር ትራምፕ ቻይና ላይ ነቀፋቸውን ያሰሙት ወደ ፖላንድ በማስከተልም የጂ20 የመሪዎች ጉባኤ ወደሚካሄድባት ወደ ጀርመን ለሚያደርጉት ጉዞ ከመነሳታቸው አስቀድመው ነው። የባለጸጎች ሀገሮች መሪዎች በሚሳተፉት ጉባኤ ላይ ሚስተር ትራምፕ ከቻይናው ፕሬዚደንት ሺፒንግ ጋር ይገናኛሉ። ፕሬዚደንቱ ማለት ትራምፕ በትዊተር ባወጡት አጭር ጽሁፋቸው የቻይናና የሰሜን ኮሪያ ንግድ በመጀመሪያው ሩብ ላይ በ40% አደገ። እንዴት አድርጋ ከዩናይትድ ስቴትስ ጋር አብራ ሰራች? ግን እኛ ሞከርን ምናለ ነው ያሉት። የሰሜን ኮሪያው የኒውክሌር መሳሪያ መርሃ ግብርና የሰሞኑ የተሳኩ አህጉር ተሻጋሪ ሚሳይል ሙከራዎቿ የተደቀኑባቸው ሚስተር ትራምፕ ቻይናን የፒዮንግያንግን ወታደራዊ ምኞት ጋብ ለማድረግ እንድትረዳ ሊያሰልፏት ሞክረው እንደነበረ ይታወቃል። በመጨረሻም ፕሬዚደንቱ ዶናልድ ትራምፕ በአውሮፓ ለአራት ቀናት በሚያካሂዱት ዲፕሎማሲያዊ ጉብኝት የመጀመሪያቸው ወደምትሆነው ወደ ፖላንድ ጉዟቸውን ጀምረዋል። በዚያ የወዳጅነት አቀባበል እንደሚደረግላቸው ተስፋ አድርገዋል። ፕሬዚደንቱና ባለቤታቸው ሜላኒያ ትራምፕ ዛሬ ረቡዕ ማለዳ ነው ወደ ዋርሶ ጉዟቸውን የጀመሩት። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዜና የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል።
One of the criteria was is the legislation.
በኢትዮጵያ የህዝብ ተሳትፎን በተመለከተ አንዱ መመዘኛ የነበረው የማህበራትና የበጎ አድራጎት ድርጅቶች አዋጁ ነው። በዚህ አዋጅ ማህበራቱ እንዴት ነው ስራቸውን የሚያከናውኑት? ህጉ ይገድባቸዋል ወይ? ከመንግስት ጋርስ ተባብረው መስራት ይችላሉ ወይ? መረጃ ማግኘት ይቻላል? እና የመሳሰሉት ነገሮች ናቸው።
በአፍሪካ ሀገሮች የዲሞክራሲና አተገባበር ዙሪያ ጥናት ያደረጉት ፕሮፌሰር አን ማክሌን ናቸው። ዝርዝሩን በዛሬው ዲሞክራሲ በተግባር እናሰማችኋለን። አድማጮች አሁን ቀዳሚውን የዕለቱን አብይ ርዕስ።
በአዲስ አበባ ከተማ በመጨረሻው ዝቅተኛ ግብር ከፋዮች ላይ የተጣለው አዲሱ የቀን ገቢ ግብር ትመና ከገቢያችን ጋር ፍጹም የማይገናኝና ከስራ ውጪ የሚያደርገን ነው ሲሉ ያነጋገርናቸው ነጋዴዎች አማረዋል። ምሬታችንንም የሚሰማን አጥተናል ብለዋል ነጋዴዎቹ። የመንግስት ኮሚኒኬሽንስ ጉዳዮችን ጨምሮ ጉዳዩ በቀጥታ ይመለከታቸዋል ያልናቸውን የገቢ ግብር ሰብሳቢ መስሪያ ቤቶች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጽዮን ግርማ ዝርዝሩን ይዛለች።
በአዲስ አበባ ከተማ ያለ ገቢና ወጪ የሂሳብ መያዣ ሰነድ ወይም ቁርጥ ግብር በቀን ገቢያቸው ግምት ብቻ ግብር እንዲከፍሉ የሚደረጉ ከከፍተኛና መካከለኛ ገቢ በኋላ ያሉ ደረጃ ሐመርሃ የሚል መጠሪያ ያላቸው ግብር ከፋዮች አዲስ የተጀመረው የግብር ትመና ከገቢያቸውና በሀገሪቱ ካለው የመብራት አቅርቦት ጋር ፍጹም የማይጣጣም እንደሆነ ገልጸው አማረሩ። በዚህ ዘገባ ውስጥ ለማሳያነት ያነጋገርናቸው በንፋስ ስልክ ላፍቶ ክፍለ ከተማ ስር ከሚገኙ ነጋዴዎች መካከል ሲሆን የተጣለው የግብር ትመና ከምንቋቋመው በላይ በመሆኑ ወደ 2000 የምንሆን ሰዎች አርብ ሰኔ 23 2009 ዓ.ም ገፍተን ወደ ቀበሌው ግብር መሰብሰቢያ ሄደን አቤቱታ አቅርበን ነበር ይላሉ። ስሙን እንዳልጠቅስ የጠየቀኝ አንድ የ35 ዓመት ወጣት በስሩ ሰራተኞች እንዳሉና ከአምስት በላይ ቤተሰቦችን እንደሚያስተዳድር ገልጾ በአዲሱ የግብር ትመና የተለያየ አይነት ግን ደግሞ ከፍተኛ ገንዘብ በቀን ገቢ ግምትነት እንደተተመነባቸው።
አሁን የግብሩ ጉዳይ አነስተኛ ጅበና ቡና በረንዳ ላይ ቤት ተከራይተው መስራት የማይችሉ በረንዳ ላይ የተቀመጡ ሴቶቹን ላይ እስከ 2000 ብር ተጥሎባቸዋል። በቀን ገቢ ማለት ነው። አሁን እኛ ለምሳሌ ጸጉር ቤት በቀን እስከ 1000 ብር ተጥሎብናል። እኛ በቀን 1000 ብር የሚባለውን ብር ቆጥረን እንኳን አናውቀውም። በቀን መብራት 5-6 ጊዜ ይጠፋል። 4 ቀን ሙሉ የሚጠፋበት ቀን አለ። በሳምንት ውስጥ ወይ 1 ቀን ወይ 2 ቀን የምንሰራበት ቀን ሁላ ነው ያለው። ይህን ብር እኛ ለመክፈል ምንም ከኑሮ ጋር ከቤት ኪራይ ጋር ከቀለባችን ጋር ምንም የማይመጣጠን ነው።
ይህን ወጣት እርሱ በሚያስተዳድረው የጸጉር መስሪያ የንግድ ቤት በቀን ገቢነት የተተመነበትን ጠይቄው ነበር።
እኔ አሁን ለምሳሌ ጸጉር ቤት ነው የምሰራው። 600 ብር ተጭኖብኛል። እንግዲህ ይሄ የአዲስ አበባ ዳር የሚባለው ላይ ነው እንግዲህ አና ማርያም ማለት ነው። የቀን ገቢ 600 ብር። አሁን ከሚገርምሽ በዚህ ሳምንት ትላንትና ወደ 3 ሰዓት አካባቢ መብራት የጠፋ ዛሬ ወደ 8 ሰዓት አካባቢ ላይ ነው መብራት ይመጣልን እና ምንም ስራ አልሰራንም። በእንደዚህ አይነት በቀን ስንቴ መብራት በሚጠፋበት ሀገር ላይ 600 ብር በቀን ገቢ በቃ እኔ ልነግርሽ አልችልም። በቀን 600 ብር አይደለም እኔ አሁን በዚህ ሰዓት 100 ብር አልሰራውም። እና በጣም የሌለ ጫና ነው እያደረጉብን ያሉት።
ወጣቱ ከግብሩ በተጨማሪ የዛሬ ዓመት በዚሁ አካባቢ ይኖርበት የነበረው ቤት ሰነድ አልባ ሕገ ወጥ ተብሎ እንደፈረሰበት ይገልጻል።
ወጣት ነው ብዬሻለው። ሰው ሀገር ከመሰደድ ብለን በሀገራችን ሰርተን እንለወጣለን ብለን ያለችንን አሟጠን የልጅነት ወዛችንን ጨርሰን ቤት ሰርቼ ነበረ። ቤቱን የሰራሁት በ2001 ዓ.ም ነው። አይዟችሁ ይሄ እናንተ አካባቢ መኖሪያ ኤሪያ ነው በርቱ ሲሉን የወረዳውና የክፍለ ከተማ ሹማምንት ሲያበረታቱን ቆዩ። አንዳንድ ልማት ኮብልስቶን ሰርተናል፣ ውሃ አስገብተናል፣ መብራት አስገብተን ተጨማሪ ትራንስፈርመር 522,000 ብር አካባቢ አዋተን ለኮብል 1,832,000 አካባቢ አዋተን ብዙ ልማት አልምተናል። ትምህርት ቤት አሰርተናል። ይህን ሁላ አልምተን ሰኔ 22 የልማት ሁለተኛ ክፍያ ተጠይቀን 1 ሐምሌ ነው ቤታችን የፈረሰብን ማለት ነው። የዛሬ ዓመት ህገ ወጦች ናችሁ ተብለን ከ2001 ጀምረን ስንኖር እስከ 2008 ድረስ አስቢ፣ ወልደንበት ከብደንበት የኖርነው ቤታችን እና የ2005 ኮንዶሚኒየም ደግሞ ምዝገባ ሰነድ አልባዎችን ብትሆኑ እንዳትመዘገቡ ህጋ ይደረግላችኋል ብለውን ኮንዶሚኒየም ምድል አተናል ኮንዶሚኒየምም አልተመዘገብንም ሰነድ አስገቡ ተብለን ሰነዱን ላስገብተናል እና ይሄን ሁላ ነገር አድርገን ቤታችን ያላንዲት የአረብ ሀገር መንግስት እንኳን ለዜጎቻችን የዘጠና ቀን ማስጠንቀቂያ ከሀገራችን ውጡ ብሎ ሲያሰጥ እኛ በሀገራችን ላይ የዘጠኝ ደቂቃ ማስጠንቀቂያ አልተሰጠንም እቃችን ንብረታችን እዛ ላይ እንዳለ ወድሟል ምንም የሌለን ምስኪኖች ደሃ ጎዳና ላይ የወጡ ስንት እኛስ ወጣት በመሆናችን እየተንቀሳቀስን እንሰራለን። እናቶች አባቶች ሜዳ ላይ ወርቀው አሁንም የተጣሉ ስንት ወገኖቻችን አሉ ይገርምሻል አሁንም በአሁኑ ሰዓት ማለት ነው እና ይሄ ሁላ እንዳለ ወደ መንግስት ቅሬታ አቀረብን ምት ሞልቶናል እና እስካሁን አሳደስ መንግስትን አቤት እያልን ምንም ለእኛ መፍትሄ የተሰጠን ነገር የለም ምንም ነገር በዜግነታችን አረብ ሀገር ሄዱትን ወደ ሀገራችሁ ግቡ ይላሉ ሀገር አላችሁ ብለው እኛ በሀገራችን መኖር አቅቶናል እኔ በአሁኑ ሰዓት ኢትዮጵያ ውስጥ መኖር ሲኦል ውስጥ እንደ መኖር ነው በቃ መኖር አቅቶናል ምንም ሰው ሁሉ ህፃን ወጣት ሳይቀር ማማረር ነው በቃ በጣም ተሰቃይተናል ፖሊስም ብሎ መጥቶ መደብደብ ንግድ ልስራ ስትይ ይሄ እንደዚህ አይነት ነው በቃ ግብሩ አስቸጋሪ ሁኔታ ውስጥ ነው ያለ ነው በቃ
ይህ ወጣት እንደሚለው ይህ የእኔ የአንድ ሰው ታሪክ ነው የአካባቢው ማህበረሰብ ያለበትን ችግር ምሳሌ እንጂ ሙሉ ስዕል አያሳይም ባለፈው አርብ በሁኔታው እጅግ በመማረራችን ወደ 2000 የምንሆነው ሰዎች ተሰባስበን ለአቤቱታ በሄድንበት ጊዜ አገሪቱ በአስቸኳይ ጊዜ አዋጅ ስር ስላለች እንዲህ ማድረግ አትችሉም ተብሎ እንደ ወንጀል ተቆጠረብን ይላል ሌላው በተመሳሳይ ስራ ውስጥ ያለ ወጣት የሚሰማን ፍለጋ ከ1500 እስከ 2000 የምንሆን ቀበሌው ግብር የሚሰበስብበት ቦታ ሄደን ነበር ይላል
መጀመሪያ ከፈልበት ቀበሌው ነው ከዛ በኋላ ለመወያየት ብለው ወጣቶች ማከል አለ እዛ ነው እንወያይ ብለው ከዛ በኋላ ምንድነው ያደረጉት ደረጃ ሀመርዋና ደረጃ ለብለን እንክፈላችሁ ማነጋግራችሁ ብሎ ሲሉ አይ ግብሩ ሁለቱም እኩል ስለሆነ አንድ ላይ አነጋግሩን በሚል ሲባል ያን ጊዜ የሰውም ወደ ክፍለ ከተማ ለማሰማት ከወረዳው ሲወጣ ያን ጊዜ ፖሊስ ኃይል መጣ። በቃ ቀጥታ ያደረጉት ትሰማላችሁ ማዳመጥ ነው ያለባችሁ። ከዛ በኋላ ምንም ለመስማማትም ለመደማመጥም እድል ስላልነበረ የሚሰማም ሰው የለም። አሁን ጭራሽ ያንንም ለመጠየቅ ሲባል የሚሉት እነሱ ወደ ሌላ ነው የሚያዞሩት። የሚያስሙን እንጂ እነሱ የምስማችሁ የሚል አካል የለም።
ወጣቶቹ ቅሬታ ካላችሁ ኮሚቴ ምረጡ ተብለን ነበር። ኮሚቴ ብንመርጥ ይታሰራሉ የሚል ስጋት ስለነበረንና ጥያቄያችንም አንድ አይነት ያላግባብ የተጫነብን ግብር ይቀነስልን የሚል በመሆኑ ኮሚቴ ለመምረጥም በኮሚቴነት ለመመረጥም ፍላጎት ያሳየ ሰው አልነበረም ይላሉ። ሁለተኛው ስሙን መግለጽ ያልፈለገው ይህ ወጣት በአጠቃላይ የተደረገው ትመና ከእውነታው ጋር የተቃረነ ነው ይላል።
አንድ ሰው እነሱ የሚሉት 22 ሰዓት ቆሞ መስራት አለበት። ሁለት ወንበር ላይ ያለች ወንበር ናት እንግዲህ 600 ብር ለመስራት በቀን 22 ሰዓት ቆሞ መስራት አለበት። ለአንድ ሰው ቢያንስ 40 ደቂቃ እንኳን ቢፈጅበት እና ይሄ በምን ሐሳብ በምን ስለ ተመሰሩት አልገባንም።
ህንጻዎችን ተጠግተው ቡና በሚሸጡ ነጋዴዎች ላይ የተጣለውን ግብር ሲያሰሉት ደግሞ አንዲት ቡና ነጋዴ የተጣለባትን ግብር ለመክፈል 300 ሲኒ ቡና በቀን መሸጥ አለባት። ይህ ደግሞ ፍጹም የማይታሰብ ነው ይላሉ። አዲሱ ተመና ደረጃ ሀመሩሃ የተባሉትን ግብር ከፋዮችና የዛሬ 10 አመት ዶክተር አርከበ ቁባይ የአዲስ አበባ ከተማ ከንቲባ በነበሩበት ጊዜ ባመጡት አዲስ ሐሳብ የተቋቋሙትና በተለምዶ አርከበ ሱቅ የተባሉት የመንገድ ላይ አነስተኛ መሸጫ ሱቆች ላይም ከፍተኛ የቀን ገቢ ግምት እንደተጣለባቸው ይናገራሉ። ወጣቱ አሁን እርሱ ባለበት አካባቢ ያሉ ሰዎች በአስጨናቂ ሁኔታ ውስጥ መሆናቸውን ይገልጻል።
አሁን ከተማው በሙሉ ምንም ሰላም የሚሰራም ሰው የለም። በሙሉ ጭንቀት ላይ ነው ያለው። በሙሉ ነገ እንዘጋለን ተረከቡን የሚለው እንጂ ያለው የሚያዳምጥ አካል ሲኖር እኮ ነው። የሚያዳምጥ አካል ሲኖር መፍትሄ ያገኛል፣ መነጋገር ይቻላል። ግን ማነጋገር የሚፈልግም የለም፣ የሚነጋገርም አካል የለም።
የነጋዴዎቹን ቅሬታና አቤቱታ ይዘን ምላሽ ለማግኘት አዲስ አበባ ከተማ አስተዳደር ኮሚኒኬሽን ጉዳዮች ጽህፈት ቤት፣ የፌዴራል ኮሚኒኬሽንና የአዲስ አበባ ገቢዎች ቢሮ ደውለን ነበር። ስልካቸው ስለማይነሳና አንዳንዶቹም ስብሰባ ላይ መሆናቸውን ስለገለጹልን አልተሳካም። ምላሻቸውን ይዘን ለመምጣት ጥረታችንን እንቀጥላለን። በሌላ በኩል በሚያዝያ ወር የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ላለፉት 6 ዓመታት የቀን ገቢ ግብር መረጃ ላይ ጥናት ባለማካሄዱ በሕግ ተገዥነት ላይ ትልቅ ጫና መፈጠሩን ገልጾ የአዲስ አበባ ከተማን የቀን ገቢ ግምት ጥናት ለማካሄድ ቅድመ ዝግጅት ማጠናቀቁን ለሀገር ውስጥ መገናኛ ብዙሃን ገልጾ ነበር። በጥናቱም የ331 ሺህ ግብር ከፋዮችን የቀን ገቢ መረጃ ጥናት በ30 ቀናት ውስጥ እንደሚያጠናቅቅም አስታውቆ ነበር። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። ወደ ሁለተኛው የመጽሔቱ የትንታኔ ርዕስ እንሻገራለን። ይህም ወዲያው ወደ አዲስ አበባ የሚመልሰን ይሆናል። የቱሪዝም ኢንዱስትሪ በአፍሪካ እየተስፋፋ የሚሄድና ከ21 ሚሊዮን በላይ የስራ ዕድሎችንም በአህጉሪቱ የፈጠረ ዘርፍ መሆኑን አንድ ዓለም አቀፍ ጥናት አስታወቀ፣ ይለናል መለስካቸው ከአዲስ አበባ ባጠናቀረው ዘገባው። በአህጉሪቱ ያለውን የቱሪዝም ሀብት ወደ ምጣኔ ሀብታዊ እድገትና ልማት መለወጥ ግን መንግስታት የተለያዩ ኢንዱስትሪ ዘርፎችን የሚያስተሳስሩ የአካባቢ ውህደትን የሚያራምዱና ሰላምን ደህንነትን የሚያጠናክሩ ፖሊሲዎች መቅረጽ እንዳለባቸውም ተመልክተዋል፣ ይላል መለስካቸው።
በእንግሊዝኛ አጠራሩ አጽሮት አንክታድ ማለትም በንግድና ልማት የተባበሩት መንግስታት ጉባኤ ዛሬ ይፋ ባደረገው የአፍሪካ ምጣኔ ሀብታዊ ልማት የ2017 ዘገባው የቱሪዝም ኢንዱስትሪ በአህጉሪቱ ምጣኔ ሀብታዊ እድገት እያሳደረ የሚገኘውን ተጽዕኖ ዳስሷል። ዘገባው በጉልህ ያስነበበው ቁም ነገር ደግሞ በአህጉሪቱ የሚታየውን የቱሪዝም ኢንዱስትሪ በቱሪስትነት የሚያንቀሳቀሱት አፍሪካውያን ራሳቸው መሆናቸውን ነው። በአፍሪካ ውስጥ ከሚዘዋወሩ 10 ዓለም አቀፍ ቱሪስቶች መካከል 4ቱ አፍሪካውያን ናቸው። ከሰሃራ በስተደቡብ በሚገኙ ሀገሮች ይህ ቁጥር ከፍ ብሎ ይታያል። ከ3 ቱሪስቶች መካከል 2ቱ አፍሪካውያን ናቸው። ዘገባውን አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል ዛሬ ረፋዱ ላይ ይፋ ያደረጉት ባንክታድ የአፍሪካ የምርምርና የፖሊሲ ትንተና ክፍል ኃላፊ ሚስተር ጁኒየር ዳቪስ ናቸው። የአፍሪካ መንግስታት አያያዙን ካሳመሩት ኢንዱስትሪው ከዚህም ከፍ ያለ ጥቅም ሊያስገኝ ይችላል ይላሉ።
Tourism in Africa is important, but there's still a lot more that it could be done. There's a lot of potential that it remains untapped.
ቱሪዝም በአፍሪካ በጣም ትልቅ ዋጋ አለው። ይሁንና አሁንም ገና ብዙ ሊሰራ ይችላል። አሁንም በጥቅም ላይ ያልዋለ ሰፊ ሀብት አለ። በዚህ ዘገባ የምንሟገተው ያን በጥቅም ላይ ያልዋለ ሀብት ጥቅም ላይ እንዲውል ለማድረግና ሁሉን አቀፍ ለሆነ እድገት የተሻለ አስተዋጽኦ ለማድረግ እንዲሁም መዋቅራዊ ለውጥ ለማምጣትና ዘላቂ የልማት ግቦችን እውን ለማድረግ አፍሪካ የአካባቢን ቱሪዝምና ሰላምን የሚያጠናክሩ የተለያዩ የኢንዱስትሪ ዘርፎችን የሚያስተሳስሩ ፖሊሲዎች መቅረጽ ያስፈልጋታል።
ከጥናት ዘገባው መገንዘብ እንደሚቻለው እንደ አውሮፓ አቆጣጠር ከ2011 እስከ 2014 በነበሩት ዓመታት በዚህ ዘርፍ በአህጉሪቱ ለሥራው የፈሰሰው መዋለ ነዋይ 26 ቢሊዮን ዶላር ነበረ። በቀጣዩ ዓመት ማለትም በ2015 30 ቢሊዮን ዶላር ደርሶ ነበረ። ይህ በአጠቃላይ በአህጉሪቱ ያለውን ዓመታዊ ምርት ከፍ በማድረግ ረገድ የሚጫወተው ሚና ቀላል እንዳልሆነ ጥናቱ ይጠቁማል። ዴቪስ ይህንን በጥቂቱ ዘርዘር አድርገው አቅርበውታል።
Tourism's total contribution to GDP is rising. It currently contributes about 8.5% of GDP. During the period 2011 to 2014,
ቱሪዝም ለአጠቃላይ የዓመታዊ ምርት የሚያደርገው አስተዋጽኦ ከፍ እያለ ነው። በአሁኑ ጊዜ ወደ 8.5% አስተዋጽኦ ያደርጋል። ከ2011 እስከ 2014 በነበሩት ዓመታት ለአፍሪካ ምጣኔ ሀብት ወደ 166 ቢሊዮን ዶላር ተዋጽኦ አድርጓል። በኢትዮጵያ የቱሪዝም አስተዋጽኦ እንዲያውም ከፍ ይላል። ያጠቃላዩን ዓመታዊ ምርት 10.6% ይሸፍናል። ከአፍሪካው አማካይ ከፍ ይላል። ለማንኛውም ግን ቱሪዝም ለመላው አህጉሪቱ መዋለ ንዋይ ለማፍሰስ የተመቸ መስክ ነው።
የሥራ ዕድልን በመፍጠር ረገድ ደግሞ ኢንዱስትሪው በአፍሪካ የተለየ አስተዋጽኦ እንዳለው የምርምርና የፖሊሲ ትንተና ኃላፊው አመልክተዋል።
Tourism is also very labor intensive. In 2011 to 2014, it had generated 21 million jobs. That's about
Tourism የሰው ጉልበት ባያለው የሚሻ መስክ ነው። ከ2011 እስከ 2014 በነበሩት ዓመታት ብቻ 21 ሚሊዮን የሥራ ዕድሎች ፈጥሯል። ያም በአፍሪካ ከተፈጠሩት 14 የሥራ ዕድሎች መካከል አንዱ በቱሪዝም ነበር ማለት ነው። በኢትዮጵያ በአማካይ 1 ሚሊዮን የሥራ ዕድል ፈጥሯል። በአፍሪካ 47% የሚሆኑት የሆቴልና የሬስቶራንት መስክ ሠራተኞች ሴቶች ናቸው። ያም ማለት ክብር ባለው ሥራ የተሰማሩ ናቸው፣ ለክፉ ነገር የሚያጋልጡ ሥራዎች አይደሉም እንደማለት ነው። የማያቋርጥ ገቢ የሚያስገኙ ሥራዎች፣ ደሞዝና ማኅበራዊ ዋስትና የሚያስገኙ ሥራዎችም ናቸው።
ጥናቱ እንደሚያመለክተው መረጃ ከተገኘባቸው የአፍሪካ ሀገሮች ከግማሽ በላይ በሚሆኑት በኢንዱስትሪ ውስጥ ቋሚ ሥራ ከሚያገኙት መሃል አብዛኞቹ ሴቶች ናቸው። የኢንዱስትሪውን ዘርፍ በእድገቱ እንዳይዋዥቅና ቁልቁል እንዳይሄድ ከተፈለገ የሰላምና የደህንነት ጉዳይ ወሳኝ ነው ይላሉ ጁኒየር ዴቪስ።
Peace is a critical determinant to the sector prospering, which means it's contingent on governments wherever possible.
ይህ የኢንዱስትሪ ዘርፍ እንዲበለጽግ ሰላም ወሳኝ ነገር ነው። ይህም ማለት መንግስታት ዘርፉ እንዲሰፋና እንዲበለጽግ የሚፈልጉ ከሆነ በተቻለው ስፍራ ሁሉ ሰላምንና ጸጥታን ማረጋጋት በእነሱ ላይ የተጣለ ኃላፊነት መሆኑን ነው። እንደማስታውሰው ከሆነ ከ2005 እስከ 2012 በነበሩት ዓመታት በዩናይትድ ስቴትስ የተጣሉ 80 የጉዞ እገዳዎች ነበሩ። 80 ከነዚህ ማል 30ዎቹ በአፍሪካ ተግባራዊ የሚደረጉ ነበሩ።
የአፍሪካ ህብረት ካስቀመጣቸው የቱሪዝም ኢላማዎች አንዱ ወደ ሀገሪቱ የሚገቡ ዓለም አቀፍ ቱሪስቶች ቁጥር እንደ አውሮፓ አቆጣጠር በ2014 ከነበረው 57 ሚሊዮን በ2030 ወደ 134 ሚሊዮን ከፍ እንዲለው። ጥናቱ እንደሚለው ይህ ይሳካ ዘንድ ትክክለኛ ፖሊሲዎች መቀረጽ ይኖርባቸዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ የአፍሪካ ህብረት ለሁለት የቀድሞ የኢትዮጵያ መሪዎች የመታሰቢያ ሐውልት እንዲቆም መወሰኑ ለኢትዮጵያውያን ታላቅ ድል ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ ዛሬ ለጋዜጠኞች ሲናገሩ ውሳኔው ለእያንዳንዱ ኢትዮጵያዊ የተሰጠ ሽልማት ነው ብለዋል። ጋዜጣዊ መግለጫውን እስክንድር ፍሬው ተከታትሎ ቀጣዩን ልኮልናል።
ለሁለት ቀናት የተካሄደውና በትናንትናው ዕለት የተጠናቀቀው የአፍሪካ ህብረት የመሪዎች ጉባኤ ነው ለሁለት የቀድሞ የኢትዮጵያ መሪዎች መታሰቢያ እንዲቆም የወሰነው። መታሰቢያ እንዲቆምላቸው የተወሰነው ደግሞ የቀድሞ የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴና የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ናቸው። ለአፍሪካ አንድነት ድርጅት እንደዚሁም ለአፍሪካ ህብረት መስራታና መጠናከር ላበረከቱት አስተዋጽኦ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ዛሬ ለጋዜጠኞች በሰጡት መግለጫ ይሄንኑ የህብረቱን ውሳኔ መነሻ አብራርተዋል።
አጼ ኃይለ ሥላሴ ለአፍሪካውያን የጸረ ኮሎኒያሊዝም ትግል ባደረጉት ድጋፍ የአፍሪካ አንድነት ድርጅት እንዲመሰረት ባደረጉት የማይተካ አስተዋጽኦ እንዲሁም በአፍሪካውያን ዘንድ ይከሰቱ የነበሩ ግጭቶችን ለማደራደር ባደረጉት አስተዋጽኦ የተሰጣቸው እውቅና ተደርጎ መወሰድ አለበት። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ በበኩላቸው ከአፍሪካ አንድነት ድርጅት ወደ አፍሪካ ህብረት በተደረገው ሽግግር፣ በኔፓድ በአፍሪካ የአቻ ግምገማ አፍሪካን ፒር ሪቪው ሜካኒዝም፣ በዓለም የአካባቢ የአየር ሁኔታ ስብሰባ ላይ አፍሪካን በመምራት ላደረጉት ጥረት፣ በርካታ አፍሪካ አካባቢዎች የተከሰቱ የእርስ በርስ ጦርነቶችን በሰላማዊ መንገድ ለመፍታት በተደረገው ጥረት የሰላም አስከባሪ ኃይል በማሰማራት ላደረጉት የማይተካ ሚና የተሰጠ እውቅና ነው።
ጉባኤውና የደረሰበት ውሳኔ ሂደት ኢትዮጵያና ህዝቦቿ ላለፉት 54 ዓመታት ያደረጉት አስተዋጽኦ የተወደሰበት የተመሰገነበት እንደነበርም ቃል አቀባዩ ተናግረዋል።
ኢትዮጵያና ህዝቦቿ ትላንት ለአፍሪካ አንድነት ድርጅት እና ለዛሬው የአፍሪካ ህብረት ዓላማዎች መሳካት የምንጊዜም ታማኞች ናቸው። አፍሪካውያን መሪዎቹ ኢትዮጵያውያን ለ54 ዓመት ያህል ሳይደክማቸው ሳይታክቱና ሳይሰለቻቸው በክብር ተቀብለውናል ሲሉ ተደምጠዋል። እዛ ስብሰባ ላይ የጊኒው ፕሬዝዳንት፣ የላይቤሪያዋ ፕሬዝዳንት፣ በአጠቃላይ በስብሰባ ላይ የነበሩት መሪዎች ሁሉ ይህንን አቋም ቆመው እያጨበጨቡ ነው የገለጹት።
ላለፉት 54 ዓመታት ወደ ኢትዮጵያ ለስብሰባ የመጡ በዚህች ሀገርም የተስተናገዱ አፍሪካውያን የሁሉም ኢትዮጵያውያን እንግዶች እንደነበሩ ቃል አቀባዩ ጠቁመዋል። እናም ለሁለቱ መሪዎች መታሰቢያ እንዲቆም የተላለፈው ውሳኔ ለሁሉም ኢትዮጵያዊ የተሰጠ ሽልማት መሆኑን አስረድተዋል።
ስብሰባዎቹን በስኬት አዘጋጅቶ እንግዶቹን ተቀብሎ ለመሸኘት ሁሉም ኢትዮጵያዊ አስተዋጽኦ አድርጓል። ውለታው የሁሉም ኢትዮጵያዊ ነው። ሽልማቱም የሁሉም ኢትዮጵያዊ ተደርጎ መወሰድ ይገባዋል።
እናም ለሁለቱ መሪዎች መታሰቢያ የማቆሙ ውሳኔ ለኢትዮጵያውያን ታላቅ ድል ነው ብለዋል የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም።
ይህ ለኢትዮጵያውያን ታላቅ ድል ነው። ኢትዮጵያውያን በየትኛውም ስርዓትና ጊዜ ለአፍሪካ አጀንዳ ታማኝ መሆናቸውን ያረጋገጠ ውሳኔ ነው። የፌዴሪ መንግስትም ይህ እንዲሆን ተደጋጋሚ ጥረት ሲያደርግ የቆየ ሲሆን በመሳካቱ ደስታውን ይገልጻል። አፍሪካውያን መሪዎች እዚህ ውሳኔ ላይ እንዲደርሱ የተለያየ ዲፕሎማሲያዊ ጥረት በመንግስት በኩል ሲደረግ ቆይቷል።
የአፍሪካ ህብረት ለፓን አፍሪካኒዝም ያደረጉትን አስተዋጽኦ ተከትሎ ለቀድሞው የጋና ፕሬዝዳንት ኳሜ ንክሩማህ በአዲስ አበባ መታሰቢያ እንዲቆም ሲወስን ቅሬታቸውን የገለጹ ኢትዮጵያውያን ነበሩ። ከአመታት በፊት የተወሰነውን ይህንን ውሳኔ ተከትሎ የቀድሞው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ተመሳሳይ ክብር እንደሚገባቸው በመግለጽ ነበር። ቅሬታው በፓርላማ ጭምር የተነሳ እንደነበርም ይታወሳል። ያሁኑ ውሳኔ ለእንደዚህ አይነት ቅሬታዎች ጭምር ምላሽ ሰጠ ይመስላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ቀደም ባለው ዘገባ ላይ ታዲያ አድማጮች፣ በሌላ ፕሮግራም ከዚህ ቀደም ከነበሩ ሁኔታዎች ጋር አያይዘን ታሪኩን የሚመለከት ዝግጅት እናቀርባለን። አሁን ወደ ሲያትል እናቅና። አሁን ስፖርት ነው ጉዳዩ። በሰሜን አሜሪካ የስፖርትና ባህል ፌዴሬሽን 34ኛው ዓመታዊ በዓል በሲያትል ዋሽንግተን እየተካሄደ ነው። በ31 ቡድኖች መካከል በሚካሄደውና ባለፈው እሁድ በተጀመረው ውድድር ዛሬ አራተኛ ቀኑን ይይዛል። ውድድሩም ቀጥሏል። ታዲያ በስፍራው የሚገኘው ባልደረባችን አዲሱ አበበ ለምሽቱም ተከታዩን አቀናብሯል።
በየቀኑ ቢያንስ 7 ውድድሮች ይካሄዳሉ። ለምሳሌ የመክፈቻ ዕለት እሁድ 8 ግጥሚያዎች ነበሩ። ዋናው ግጥሚያ የሚካሄደው በዋሽንግተኗ ሬንተን ከተማ፣ በተለይ ሬንተን መታሰቢያ ስቴዲየም በተባለ ውስጥ ሲሆን፣ ሌላም ሁለተኛ የግጥሚያ ቦታ እዚሁ ሲያትል ከተማ ውስጥ እንዳለ የውድድር አስተባባሪዎቹ ገልጠውልኛል። ትናንት እንደ እሁዱ ሁሉ 8 ውድድሮች ተካሂደዋል። ትናንት ማክሰኞ ማለት ነው። ሳንዲያጎ ካንሳስን 4-0 ሲያሸንፍ፣ ሚኒሶታ እና ቺካጎ እንዲሁም ሂውስተን እና አዲስ ዳላስ 2-2 ተለያይተዋል። ኢትዮ ዳላስ ካልጋሪን 7-0 አሸንፎ፣ የሜሪላንዱ ቅዱስ ሚካኤል ዴንቨርን 3-1፣ ኦሃዮ ኒውዮርክን 1-0፣ ቶሮንቶ ሳን ሆዜን 4-3፣ በመጨረሻም የአዘጋጁ ወይም ከአስተናጋጆቹ ቡድኖች አንዱ ሲያትል ባሮ ቨርጂኒያን 2-0 አሸንፈዋል። እስካሁኑ ግጥሚያዎች የመፈታተሻ አይነት ቢሆኑም ትናንት ማታ ከውድድሩ አስተናጋጆች አንዱ የሆነው ባሮ ከቨርጂኒያ ጋር ያደረገው ግጥሚያ ከበድ ያለ ፉክክር ታይቶበታል። ቶሮንቶ ሳንሆዜን፣ የኔርላንዱ ቅዱስ ሚካኤል ዴንቨርን ያሸነፉባቸው ውድድሮችም ከባድና ተመልካቹን በስሜት የያዙ ነበሩ። ለማንኛውም ለዛሬ 7 ውድድሮች ናቸው በፕሮግራም የተያዙት። የመጀመሪያው ገና በመካሄድ ላይ ይገኛል። 7 ውድድሮች አሉ ተብሎ አሁን ኢትዮጵያ ከምሽቱ 3 ሰዓት በሆነበት ጊዜ አንደኛ ውድድር ገና እየተካሄደ ነው ሲባል ግር ሊል ይችላል። ይሄም የሆነው የሰዓቱ ለውጥ ነው። አሁን እዚህ ሲያትል ዋሽንግተን ለምሳሌ ከጠዋቱ ገና 5 ሰዓት መሆኑ ነው እና የአበበ ቢቂላ ቡድን ከሎስ አንጀለሱ እና ከፖርትላንድ አሸናፊ ጋራ ውድድሩን ገና እያካሄደ ይገኛል። ዛሬ ከዚህ ውድድር ቀጥሎ የሚካሄዱት ውድድሮች ላስ ቬጋስ እና አበበ ቢቂላ፣ ፊኒክስ እና ፊላደልፊያ፣ አትላንታ ከሜሪላንድ፣ ቦስተን ከዲሲ ዩኒቲ፣ ዲሲ ስታር ደግሞ ከኤልኤ ዳሎን ወይም ከሎስ አንጀለሱ ዳሎን፣ ሳን ፍራንሲስኮ ከአስተናጋጁ አንዱ ከሆነው ከሲያትሉ ዳሸን፣ በመጨረሻም የሎስ አንጀለሱ ስታር ከኦስቲን ጋራ ይጋጠማሉ ማለት ነው። የየቀኑ ውድድሮች ሲጠናቀቁ እዚህ ሰዓቱ ከምሽቱ 4 ሰዓት ይሆናል። ዋሽንግተን ዲሲ ከሌሊቱ 7 ሰዓት፣ በኢትዮጵያ ሌሊቱ አልቆ ሐሙስ ጠዋት 2 ሰዓት ገደማ ይሆናል ማለት ነው። ለማንኛውም ነገ ለግማሽ ፍጻሜ የሚደርሱ ወይም የሚቃረቡ ቡድኖች የሚለዩበት ይሆናል። ማታ ዝርዝሮቹን ከነ ደረጃዎቹ ለማቅረብ እሞክራለሁ። ትናንት አንድ ተመልካችን መጀመሪያ ላይ ባናደደ በኋላ ግን ሳቅ በሳቅ ባደረገ ዜና ላብቃ። እንደ መንደርደሪያ ቢሆን ኢትዮጵያ ነው ቆይቷል። አርቢትር በቀለ ኪዳኔ ለአንዱ ተጫዋች ቢጫ ካርድ ያሳየዋል። ቀድሞውኑ በቢጫ የተናደደው ተጫዋች ፎቶ ተነሳበት ይለዋል። በቀም ነው በል አብረን እንድንነሳ ውጣና ለሰጠብቀኝ ብሎ ቀዩን ቀየረለት። አተነጫነጭ ቀየረልሃል እንዳሉ ሰው የሞኑ ይሆን። ትናንት ግን እዚህ በረንተኑ ስቴዲየም ዳኛው ለአንዱ ጥፋተኛ ላሉት ተጫዋች ቢጫ ካርድ ያሳዩታል። ጥፋቱ ተመልካችንን ያስቆጣና ያናደደ ነበርና ይገባዋል ያሉ ብዙ ነበሩ። ተጫዋቹ ግን ዳኛውን ምን እንደተናገረቸው አይታወቅም እኔም አልሰማው ሸት ምን ያደርጋል ቀይ ካርድ ያሳዩታል። ቀድሞውኑ በቢጫ የተናደደው ተጫዋች ቀዩን ካርድ ከእጃቸው የመነጭቅና ቀዳዶና በጫጭቆ ከሜዳ ሲወጣ ህዝቡን በሳቅ ገደለው። ይታያችኋል ከዳኛ እጅ ቀይ ካርድ ቀምቶ እዛው ሜዳው ላይ ቀዳዶ የሚወጣ ተጫዋች ጉድ እኮ ነው። አበቃ አዲሱ አበበ ነኝ አሜሪካ ድምፅ ራዲዮ ከሲያትል ዋሽንግተን።
ተስፋዬ ገብርኤል ማቋረጥ በጣም ያሳዝናል። አድማጮች ቀርልላችሁ ይችላል ንጉስ ውድላለን ትንሽ ለማጫወት አሁን ዳኛው ሜዳው ላይ ያለው ዳኛ ንጉሱ ነው ቆንጅት
ቀይ ካርድ ንስተው
ይቆያል ነው ኋላ ላይ ግን ተስፋዬ ገብርኤልም ሆነ ሌላ የምሽቱን ምርጥ ዜማ እናሰማለን። አድማጮች የምትከታተሉት በ19 እና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ37 ያመለክታል። ስጋቱ ገባኝ። አሁንም እዚያው ሲያትል ነው የምንቆየው። ታዲያ ኢትዮጵያን በአሜሪካ ነው ዝግጅቱ። አዘጋጅና አቅራቢው አዲስ አበባ። አሁን አዲሱ አበበ የዛሬውን ከሲያትል ነው የሚያቀርብልን። ቀደም ብሎ ከጀመረበት ከሄደበት ጉዳይ ጋር የሚያያዛል። ሰሞኑን እየተካሄደ ወይም እየተከታተላችሁት እንዳላችሁት የዘንድሮ 34ኛው የሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን ዝግጅት እዚያው ዋሽንግተን ሲያትል እየተካሄደ ነው። እናም ለዛሬ ኢትዮጵያውያን በአሜሪካ ፕሮግራሙ ያጠናቀረውን ቅንብር ይዞ ቀርቧል። የዛሬው ትኩረቱ ታዲያ ዛሬ ምሽት ላይ በሲያትል የሰዓት አቆጣጠር የሚከናወን ከዚሁ ከኳሱ ጋር በየዓመቱ ከሚደረጉ እንቅስቃሴዎች አንዱ የሆነ ውድድር ነው ይለናል አዲሱ አበበ።
አቶ ተስፋውን እስቲ የቁንጅና ውድድሩን ዓላማ ምን ምን መስፈርት ወይም ክራይቴሪያ እንዳለው በመግለጽ ይጀምሩልኝ።
አዎ፣ መጀመሪያ ለአሜሪካ ድምጽ ሬዲዮ ይህን እድል ስለሰጠን በጣም እናመሰግናለን። የወይዘሪት ኢትዮጵያ በአሜሪካ የቁንጅና ውድድር በ2014 ህጋዊ ፍቃድ አግኝቶ በአሜሪካ ውስጥ ከኢትዮጵያ ስፖርት ፌዴሬሽን ጋር በመተባበር በጋራ ከ2015 ጀምሮ ከመላው አሜሪካ የሚመጡ ኢትዮጵያውያን ቆነጃጅቶች መካከል የሚደረግ የቁንጅና ውድድር ነው። በዚህ ቁንጅና የውድድር መካከል አንድ ተወዳዳሪ መጀመሪያ ትርፋማ ያልሆነ ድርጅት ወይም የዛን ድርጅት ሀሳብ በፕላን ደረጃ የያዘ ሰው መሆን አለባት። ከዛ በመቀጠል ደግሞ እድሜዋ ከ18 እስከ 30 ውስጥ መሆን አለባቸው። እንግዲህ ጥቂቶቹ መስፈርቶች እነዚህ ሲሆኑ በዚህ ዝግጅት ውስጥ የተለያዩ አይነት የውድድር ክፍሎች አሉን።
ስንት ተወዳዳሪዎች አሉ ዘንድሮ? አቶ ተስፋው
ዘንድሮ ያው እንግዲህ ሁሉም ዛሬ ማታ ነው ገብተው የሚጠናቀቁት። ከዲሲም የሚመጡ አሉ። አሁን ቤቴሌሄምም አለች። እሷም ከካሊፎርኒያ ሳንዜን የመጣችው
መስመር ላይ ቤቴሌሄም አለች?
አዎ፣ መስመር ላይ ነው ያለችው። አዎ።
ሄሎ ቤቴሌሄም፣ ሰላም፣ እንደምን አመሸሽ?
ሰላም፣ ሰላም መስከን፣ እንደምን አመሻችሁ?
እንዴት ነው ለዚህ ውድድር ዝግጅቱ? እስኪ ንገሪኝ ስለ አንቺ፣ ምን ያህል ዝግጅት እንዳደረግሽና ምን ምን ለህዝብ ለማቅረብ ከውበትሽ ሌላ ያነጋገር የተለየ ያለባበስ ብዙ ውድድር አለብሽ። ቀጥይ እስቲ።
አዎ፣ ከሁለት አመት በፊት ዲሲ በነበረበት ጊዜ ተወዳድሬ ነበረ። ሶስተኛ በመውጣት ነው ያሸነፍኩት። አሁን ደግሞ የዛን ጊዜ ያረኳቸውን ስህተቶች አርሜ በተቻለኝ አቅም የበለጠ ስራ ተርቼ ለመገኘት አስቤያለሁ፣ ተዘጋጅቻለሁ።
ትርፍ አልባ በሆነ ነን ፕሮፊት በሚባል ድርጅት ውስጥ የመሳተፍ መስፈርት አለው ይባላል። አንቺ በዛ በኩል ምንድን ነው እቅድሽ?
የኔ ፕላትፎርም ያው ኢትዮጵያ ውስጥ ገዳም ውስጥ በሚኖሩ እናትና አባት ትላልቅ ሰዎች ለእነሱ ፍራሽ እና ብርድ ልብስ ለገዝቼ ለማከፋፈል ነው የኔ ፕላትፎርም።
አረጋውያን ማለት ነው?
አዎ።
አፈፋውን የሚጨምሩት ሀሳብ ካለ ይቀጥሉት።
ቤተልሔም እንዳለችው ሁሉም ተወዳዳሪዎች የራሳቸውን ፕሮጀክት ይዘው ይመጣሉ። ምን መርዳት እንደሚፈልጉ ወይም እየረዱ ያሉም ኖራሉ በዚህ መካከል አጋጣሚ። ከዛ በተጨማሪ ደግሞ የተሰጦ ውድድር አለ እና የተሰጦ ሁሉም የየራሱን ነው ይዘው የሚመጣው። ተሰጧቸውን ማህበረሰቡ በማሳየት እንዲሁም ደግሞ የባህል ቀንም አለን እና በዛም ቀን ደግሞ የፋሽን ሾው ነው የሚደረገው። በኢትዮጵያውያን አልባሳት ነው የሚሆነው። ጥያቄዎችም ይኖሩናል። ምን ያክል መድረክ ላይ ጠንካራ ተወዳዳሪዎች መሆናቸውን፣ ጥሩ ተናጋሪ መሆናቸውን እና በአጠቃላይ ይሄ ዝግጅት ለሴቶች ወደ ቁም ነገር የሚሄዱበትንና ያሳደጋቸውን ማህበረሰብ የሚጠቅሙበት ራሳቸውንም በጥሩ መስመር እንዲያዘጋጁና ሌሎችንም ወጣቶች ከባልባሌ ቦታ እንዳይሄዱ ወደ ቁም ነገር እንዲሄዱ ለማድረግ ነው ይሄ ፕሮግራም ታስቦም የተዘጋጀው።
አስታውሳለሁ ከአመት ነው ከሁለት አመት በፊት ሜሮን ውድነር እንዲሁ ከአፍሪካም ከአሜሪካ ካሉ ወጣት ኢትዮጵያውያት ጋርም ተወዳድራ አንደኛ ወጣ። በእኛም ፕሮግራም በተለያዩ ዝግጅት ቀርባና አስታውሳለሁ። እና እንደ አላማ ያደረገው ዋና ትኩረቱ የሰብአዊ አገልግሎት ነው ማለት ነው?
ልክ ነው፣ ልክ ነው። አሁን ትልቁ ነገር ማንም ሰው ባለው በህይወቱ ጊዜ ውስጥ በተለይ እውቀቱንም ጉልበቱንም ገንዘቡንም ተጠቅሞ ማህበረሰቡን ማገዝ እና መርዳት አለበት። ለምሳሌ ሜሮን ውድነ በጣም ጠንካራ ጎበዝ ልጅ፣ ለብዙዎች ወጣት አርአያ የምትሆን ሚስ ኢትዮጵያንም በ2014 የሚስ አፍሪካንም በ2014 አሸንፋ አሁንም በጣም በትልቅ ሁኔታ ኢትዮጵያ ብዙ ጊዜ እየሄደች እዛ ከልጆች ጋር በብርዳት የተለያዩ ነገሮችን በማድረግ ላይ ትገኛለች። እና እኛም እንደ እሷ እና እንደ ቤተልሔም ሌሎችን ብዙዎችን ማፍራት ነው ትልቁ አላማው።
ቤተልሔም ካሊፎርኒያ ነው የምኖረው ነው ያልሽን? ምን ምን ዝግጅት አደረግሽ ለዚህ ውድድር? እስኪ ንገሪን፣ እንደው ምን ያህል መሰናዶ አድርገሻል?
ያ መድረክ ላይ እንዴት አድርጌ ፕላትፎርሜን በጥሩ ሁኔታ እና ሰዎች በሚረዱት አይነት እንዴት አድርጌ ማቅረብ እና ማውራት እንደምችል ያንን ተዘጋጅቻለሁኝ፣ ፕራክቲስ አድርጌያለሁ። በተጨማሪ ምን አይነት ልብሶች ጥሩ የባህል ልብሶች የትኛው ጥሩ እንደሆነ ተዘጋጅቼበታለሁ።
አቶ ተስፋሁን ማን ነው አንደኛ ለምትወጣው ኢትዮጵያዊት ዘውዱን የሚጭነው? እንደ ክብር እንግዳ የሚመጡ አሉ። ዝግጅቱ ላይ የሚካሄደውን ነገር ብትጠቅስልን ምናልባት ለዛሬ ያልነውን እናበቃለን። በቦታው ደግሞ ተገኝቼ አንዳንድ ሁኔታዎችን አይቼ ለመስራት እሞክራለሁ።
ዝግጅቱ ላይ ክራውኑን የሚያደርገው የኤስኤፍኤን ፕሬዚዳንት አቶ ጌታቸውን ነው። ባለፈውም በ2015 እያደረግ ነው
ፌዴሬሽኑ ፕሬዚዳንት ማለት ሆነው።
አዎ፣ እዛ ነበረ። እንደውም ሌሎች እንግዶች ከኢትዮጵያም የሚመጡ ነበረ፣ ግን በጊዜ ማጠር ምክንያት የሚደርሱ አልመሰለንም። ግን በተጨማሪም ደግሞ በየአመቱ እንግዲህ ወደፊት ከኢትዮጵያም እንግዶች እያመጣን አሸናፊዎቹ የሚያደርጉትን ስራ ያው ግብዣ እንዲያደርጉ ነው። ግን ለምሳሌ እንደነ ኢትዮጵያን ኤርላይንስ ለልጆቹ ለአሸናፊዎቹ ይሄን ለሚያደርጉት ውድድርና ለሚያሸንፉት ነጻ ትኬት አበርክቶልናል። ለዚህ ለተወዳዳሪዎች የምንሰጠው ማለት ነው።
መልካም እንግዲህ ጊዜያችንም እየተገባደደ ነው። ምናልባት ቤተልሔም እንደው ለአንቺ አይነቱ ተወዳዳሪዎች ለወጣቶቹ ይሄ እንግዲህ መልክ ውበት ብቻ አይደለም፣ የውጭ ውበት የውስጥ ብቃት የሚታይበት የውስጥ ውበት የሚታይበት አእምሮ የሚፈተንበት ነው እና እስቲ እንደው ለአንቺን መሰል ወጣቶች የምትሰጪው ምክርና አስተያየት ካለ በአንቺ ፕሮግራሙን ብናጠቃለን።
አዎ፣ ልክ እንዳልከው ውበት በውጭ ብቻ ሳይሆን ውስጥ ባለው በምናደርገው ነገር፣ በባህሪያችን፣ ለሰው ምን አይነት አመለካከት እንዳለን ያንን ያካትታል። እና ያው የሚመለክ የቁንጅናቸው ብዙ ጊዜ ውስጥ ለውስጣቸው ጥሩ እንዲሆኑና ራሳቸውን ጥሩ ደረጃ ላይ ለማድረስ እንዲሞክሩ ላለባበስ ወይም ደግሞ ብዙ ጊዜ ውጭ ላለው ብዙ ትኩረት እንዳይሰጡት ያ ነው የሚመለክ።
በጣም አመሰግናለሁ ሁለታችንም፣ አቶ ተስፋሁን አዱኛ እንዲሁም ቤተልሔም መልካም እድል እመኛለሁ። ለአንቺም አቶ ተስፋሁንም መልካም እድል። መቼ ነው ውድድሩ የሚካሄደው ተባለ? በትክክል ነገ ማታ ነው።
የተሰጦ ውድድር ከሐሙስ ይጀምራል። የቁንጅና ፋሽን ደግሞ አርብ ነው። ቅዳሜ ያው አሸናፊዋ ዘውድ የምትጭንበት ነው። ግን ሁሉንም ነገር በተመለከተ በድረገጾቻችን www.missethiopiausa.org ብለው ገብተው ማግኘት ይችላሉ። ስልኩም ሁሉም ነገር አለ፣ በዛ ኮንታክት ያደርጋሉ። አሁንም ሁሉም ኢትዮጵያን ቆነጃጅቶች ቤተልሔም እንዳለችው ውጫዊውን ሳይሆን ውስጣቸው አሳይተው ለማህበረሰባቸው የሚጠቅም ነገር እንዲሰሩ ያው ጥሪያችን እናቀርባለን።
ሚስ ኢትዮጵያ ዩኤስኤ ዳት ኦርግ ነው የተባለው።
ላይ በመግባት ሁሉንም መረጃ እዛ ላይ ይገኛል። አፕሊኬሽን ፎርም አለ፣ ሁሉም አለ።
አመሰግናለሁ ጊዜያችሁን ወስዳችሁ በአሜሪካ ድምፅ ራዲዮ ስለ ዝግጅቱ ለመግለጽ ስለፈቀዳችሁ
እኛም እናመሰግናለን። እግዚአብሔር ይስጥልን እንላለን። አቶ ጄን
አዲሱንና እንግዶቹን እናመሰግናለን። ተወዳዳሪዋን ቤተልሔምንም እንደዚሁ። በእኛ አይን ግን በአንድ ነገር አሸንፋለች ይቺ ወጣት አሉላ።
ልክ ነሽ ቆንጅት። በእኛ ውድድር ማለት ነው፣
በእኛ አይ በእነሱ አይደለም። በአማርኛ ሲያናግራት ሙሉ በሙሉ በአማርኛ ነው የመለሰው።
የሚበረታታ ነው።
አልቀላቀለችም፣ ጉራማይሌ የለም። እናመሰግናለን በጣም ወደ ቀጣዩ
ንጉሱ አጣድፎን ነበር ቆንጀት፣ ለምን እንዳጣደፈን አሁን ነው የገባኝ። ዘመን ለጠገበው ግሩም ዜማ ሰዓት ለመስረቅ ነው ተገቢ ሆኖ አግኝተነዋል። እግዜር ይስጥልን። ተከታዩ ቅንብር ዲሞክራሲ በተግባር
የአፍሪካ ሀገሮች ዲሞክራሲያዊ ሕግጋትን በማውጣት ረገድ ጥሩ ስራ እየሰሩ ቢሆንም የተቀረጹትን ሕግጋት ተግባራዊ በማድረጉ ረገድ ግን የተዘበራረቁ እንደሆኑ አንድ ጥናት አመለከተ። በብዙ ሀገሮች ዲሞክራሲ በወረቀት ላይ ቢኖርም አጠቃላይ ዝንባሌው ግን የሕዝቡን ተሳትፎ የሚገድብ እንደሆነ ነው ይሄ ጥናት ያመለከተው። የጥናቱ ውጤት ለኢትዮጵያ ዝቅተኛ ደረጃ እንደሰጠ አክሎ መለስካቸው አመሃ ያጠናቀረው ዘገባ ነው ለዛሬ ዲሞክራሲ በተግባር የሚቀርበው።
29ኛው የአፍሪካ ህብረት መሪዎች ጉባኤ በአዲስ አበባ በሚካሄድበት በአሁኑ ወቅት በጎን የሚከናወኑ ተዛማጅ ዝግጅቶችም ይስተዋላሉ። በደቡብ አፍሪካ ዊት ወተር ስትራንድ ዩኒቨርሲቲ በዊትስ የአስተዳደር ትምህርት ክፍል አማካይነት አንድ ጥናት ተደርጓል። ጥናቱ የአፍሪካ ህብረት አባል አገሮች ዴሞክራሲያዊ አስተዳደርን ለማስፈን የገቡትን ቃል ኪዳን ምን ያህል ተግባራዊ ያደርጋሉ የሚለውን ቁም ነገር ይመረምራል። በተለይም ይህ ቁርጠኛነታቸው ከሲቪል ማኅበራት ድርጅቶች አኳያ ተመርምሯል። የምርምር ውጤቱን ይዞ ከታተመው መድብል ርዕስ ይህን መመልከት ይቻላል። የዊትስ የአስተዳደር ትምህርት ክፍል ፕሮፌሰር አን ማክሌነን ጥናቱን በበላይነት የመሩ ተመራማሪ ናቸው። ለቪኦኤ እንዳስረዱት ጥናቱ የተካሄደው በስድስት የአፍሪካ አገሮች ብቻ ነው። ለዚህ ምክንያቱ በመጀመሪያ የአፍሪካ የዴሞክራሲ ቻርተርን እንደመሳሰሉ የመልካም አስተዳደር ማስፈኛ ስምምነቶችን ያጸደቁ ሀገሮችን በመፈለግ፣ ሁለተኛም በናሙና ጥናት ለመጀመር እንደሆነም ያብራራሉ። ፕሮፌሰር ኤን ማክሌነን የምርምሩ ውጤት አንድ ገጽታ ብቻ የለውም ብለዋል።
I think two main things. One is that in fact in terms of formal compliance, in other words putting the
ሁለት ዋና ዋና ነገሮች ያሉት ይመስለኛል። አንደኛው የአፍሪካ ህብረት ካወጣቸው ህግጋት ወይም ስምምነቶች ጋር የየሀገሩ ህግጋት ምን ያህል ይስማማሉ የሚለው ነው። እንደ እውነቱ ከሆነ የአፍሪካ ሀገሮች በዚህ ረገድ ጥሩ ስራ ይሰራሉ። የህብረቱን ደንቦችና ህግጋት ያካተቱ ህጎችን ያወጣሉ፣ ህገ መንግስትም አላቸው። የመንግስት ስልጣን ክፍፍሎች ተለይተዋል። እነዚህ በወረቀት ላይ ሰፍረዋል። ጥናቱ የሚያሳየው እንግዲህ እነዚህ ወደ ህብረተሰቡ ወርደው እንዴት ተግባራዊ ሆኑ ሲባል የተለያየ ውጤት ነው ያለው። አንዳንድ ሀገሮች አንዳንድ ነገሮችን ከሌሎች በተሻለ አከናውነዋል።
ተመራማሪዋ አስረግጠው የተናገሩት ግን በብዙ የአፍሪካ ሀገሮች በወረቀት ላይ የሰፈሩት ዴሞክራሲያዊ የሕግ ድንጋጌዎችና በአጠቃላይ በህብረተሰቡ ዘንድ ተግባራዊ የሚደረገው እጅግ የተለያየ መሆኑን ነው።
So an across the board problem with maybe the exception of Rwanda and Ethiopia's corruption.
በሁሉም ዘንድ ያለው ችግር ምናልባት ሙስናን በተመለከተ ሩዋንዳንና ኢትዮጵያን ከዚህ ውጪ እናደርግ ይሆናል እንጂ እነሱም ጋር ቢሆን ሁለቱም ጋር ርምጃቸው የኋሊት እየተቀለበሰ መሆኑን ነው የሰማነው። እና በግልጽ እንደሚታየው ማህበራዊ ምጣኔ ሀብታዊ ልማትና እኩልነት ስፍራ አለው። ይሁንና በብዙ ሀገሮች የወረቀት ላይ ዲሞክራሲ ያለ ቢሆንም በአጠቃላይ ያለው ዝንባሌ ግን የሲቪል ማህበረሰቡን የተሳትፎ አካሄድ ማቆምና ወይም ደግሞ የግንኙነት መስመሮችን ወይም መስኮችን መዝጋት ነው።
በዚህ የናሙና ጥናት የተካተቱት 6ቱ የአፍሪካ ሀገሮች ከምስራቅ አፍሪካ ሩዋንዳና ኢትዮጵያ፣ ከምዕራብ አፍሪካ ጋናና ናይጄሪያ፣ ከደቡብ አፍሪካ ዛምቢያና ደቡብ አፍሪካ ናቸው። ኢትዮጵያ በዚህ ጥናት በተገኘው ውጤት መሰረት እንዴት ያለ ስፍራ እንደተሰጣትም ፕሮፌሰር አን መክሌነን ተናግረዋል።
Around popular participation in Ethiopia, one of the criteria was, is there legislation?
በኢትዮጵያ የሕዝብ ተሳትፎን በተመለከተ አንዱ መመዘኛ የነበረው የማህበራትና የበጎ አድራጎት ድርጅቶች አዋጁ ነው። በዚህ አዋጅ ማህበራቱ እንዴት ነው ስራቸውን የሚያከናውኑት? ሕጉ ይገድባቸዋል ወይ? ከመንግስት ጋርስ ተባብረው መስራት ይችላሉ ወይ? መረጃ ማግኘት ይቻላል? እና የመሳሰሉት ነገሮች ናቸው። እነዚህ የሲቪል ማህበረሰብ ድርጅቶች ያሉት በርግጥ ሕጉ ነበር፣ ነገር ግን በጣም ገዳቢ ነው። በተለይም ገንዘብ የማግኛ መንገድን የሚዘጋ ነው። የንቅስቀሳ መስኩም እጅግ የተመጠነ ነው። የመረጃ ተደራሽነቱም የተጣበበ ነው። ስለሆነም የሚታይ የህዝብ ተሳትፎ አልነበረም።
የኢትዮጵያውን ጥናት ያካሄዱት ፕሮፌሰር አዌቱ ሲሜሶ ደግሞ ይህን ብለው ነበር።
ጥናቱ ፖለቲካ ነክ የሆኑ የሲቪልና ፖለቲካ መብቶችን የሚመለከት ነው እንጂ በኢኮኖሚና ማህበራዊ መብቶች ላይ ብዙ አያተኩርም። በዚህ ምክንያት በብዙ ረገድ የኢትዮጵያ ጥምር ውጤቱ ከሌሎቹ ሀገሮች ያነሰ ነበረ፣ እንዲያውም በደንብ ያነሰ ነበረ። ከሰባቱ ከምንመለከታቸው አካባቢዎች አንደኛው ኢኮኖሚክ ጃስቲስ ይመለከት ነበረ። በዚያ ላይ የኢትዮጵያ ጥሩ ነበር። በተረፈ ግን ትንሽ ከሌሎቹ ጎረቤቶችን እናንሳለን።
የጥናቱ መነሻ የአፍሪካ ህብረት አባል ሀገሮች ወደውና ፈቅደው በየፓርላማዎቻቸው ያጸደቋቸው የአህጉሪቱ ህብረት ህግጋት መሆናቸውን ያስታውሱት ፕሮፌሰር አዌቱ የጥናቱን መዳረሻም አብራርተዋል።
ከሁሉም በላይ ግን የአፍሪካ ህብረት እነዚህን ህግጋት ያወጣው የአፍሪካ ህብረት ስለሆነ አፍሪካን ጋቨርናንስ አካውንታብሊቲ የተባለ እነሱ ደግሞ ያው እንደሚያውቁት አሁን የአፍሪካ ህብረት ስብሰባ ጊዜ ስለሆነ ትንሽ ተከፋፍሏል እንጂ አሁን ለእነሱ ይሰጣል ይሄ። ስለዚህ የጠቅላላው ጥናት እቅድ በምን በምን ቦታ ደህና እየሄድን ነው፣ በምን በምን ቦታ ደግሞ መሻሻል አለብን ብለን ከአፍሪካ መንግስታትም ጋር የምናደርገው ውይይት ይሆናል።
ይህ ጥናት የተካሄደው ኦፕን ሶሳይቲ ኢንስቲትዩት አፍሪካ ሪጅናል ኦፊስ ወይንም አፍሮ ከተሰኘው ድርጅት በተገኘ የገንዘብ ድጋፍ ነው። የዊትስ አስተዳደር የትምህርት ክፍል ደግሞ በኬንያ፣ ሩዋንዳ፣ ኢትዮጵያ፣ ዛምቢያ፣ ደቡብ አፍሪካ፣ ጋና እና ናይጄሪያ ከሚገኙ የሲቪል ማህበረሰብ ድርጅቶች ጋር ጥናቱን ለማጠናቀቅ በህብረት ሰርቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር እናልፋለን። ሴቶችና ቤተሰብ ነው። ሴቶችና ቤተሰብ ለምሽቱ ይዞ የቀረበው በህገ ወጥ አስተላላፊዎች ወደ ቤልጅየም እየተወሰዱ ሴተኛ አዳሪነት ሙያ ውስጥ እንዲገቡ ወይም ስራ ውስጥ እንዲገቡ የሚሰማሩ ሴቶች ቁጥር እያሻቀበ መሆኑን የቤልጅየም ፖሊስ ገልጧል። አብዛኞቹ ቤኒን ሲቲ ከምትባል የናይጄሪያ ከተማ የሚወስዷቸው ገና አስራዎቹ እድሜ ላይ ያሉ ታዳጊ ወጣቶች መሆናቸውን የተገለጠው ማርቲ ቫንደር ቮልፍ ከስፍራ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ለምሽቱ ሴቶችና ቤተሰብ እንዲህ አሰናድተዋለች።
ሮዛ ከነዚህ መካከል አንዲቱ ነች። ናይጄሪያውያኑ ህገወጥ አዘዋዋሪዎች ወሲባዊ ድፍረት ፈጽመውባታል። ከዚያ በኋላ ደግሞ ስፔን፣ ኖርዌይ፣ ፈረንሳይና ቤልጅየም ውስጥ በሴተኛ አዳሪነት ነው የኖረችው። የቤልጅየም ፖሊሶች ከዚህ ኑሮ አላቀቁኝ ትላለች ሮዛ።
The police took me, they asked me a question if I want to talk. If when I talk, they are going to make it a better way for me.
ፖሊሶቹ ወሰዱኝና ያለሽበትን ሁኔታ ትነግሪናለሽ ብለው ጠየቁኝ። ከነገርሽን የተሻለ ኑሮ እንድትኖሪ መንገድ እንፈልግልሻለን አሉኝ። ህጋዊ ሰነድ እንዲኖርሽ ይደረጋል አሉኝ። በቃ በጣም ከባድ ጭንቀት ውስጥ ስላለው እሺ አልኩ።
ሮዛ አልናት እንጂ የእውነት ስሟ ሌላ ነው። ሮዛ ናይጄሪያ ውስጥ ሳለች የወለደቻት ሴት ልጅ አለቻት። ታዲያ በችግር ነበር የምትኖረው። ምን አስጨነቀሽ አንቺ? አውሮፓ ሄደሽ አግቢ ያልፍልሻል፣ እዚህ በድህነት ኑሮ ከምትማቅቂ ሲሏት ብድግ ብላ አገር ጥላ ትሰደዳለች። ሞሮኮን አቋርጬ ስፔን በጀልባ እንደደረስኩ ጉዱ የመጣው በዚያ ሰዓት ነው። $55,000 ክፈይ ብለው ህገወጥ አስተላላፊዎቹ ፍጥጥ አደረጉኝ ትላለች ሮዛ። በግድም በሴተኛ አዳሪነት ያሰማሯታል። ዩሮፖል የአህጉሪቱን የፖሊስ ኃይሎች በጠቅላላ ከማናቸውም በላይ ያስጨነቀው የናይጄሪያውያኑ ህገወጥ አዘዋዋሪ ቡድኖች ጉዳይ እንደሆነ ከአሁን በፊት አስታውቋል። እናም የአውሮፓ ሀገሮች ፖሊሶች በህገ ወጥ አዘዋዋሪዎች አማካይነት የገቡትን ባዕዳን አሁን ህጋዊ ሰነድ የያዙም አያዙ በህገ ወጥ ተግባር ሰለባነት ነው የሚመለከቷቸው። ሮዛ ከቤልጅየም ፖሊሶች ጋር ከተነጋገረች በኋላ ፒዮኪ ወደሚባል የወሲባዊ ጥቃት ሰለባዎች መጠለያ ማዕከል ተላከች። ቤልጅየም ውስጥ ይህን መሰል 3 መጠለያዎች አሉ። ይህኛው መጠለያ ቢያንስ 4,000 ሴቶችን ረድቷል። ታዲያ ከ1990ዎቹ ዓመታት ወዲህ የናይጄሪያውያኑ ሰለባዎች ቁጥር እንዳሻቀበ ነው ከዚህ ማዕከል የሚነገረው። የፒዮኪ የሴቶች መጠለያ ማዕከል መስራች ፓትሲ ሶረንሰን ይባላሉ። የመጠለያ ማዕከሉ የሚረዳው ህገወጥ አስተላላፊዎች ላይ ክስ ለመመስረት ፈቃደኛ የሆኑትን ብቻ እንደሆነ ይናገራሉ።
The reason also that we ask their cooperation is that we like to fight also against the traffic.
ትብብራቸውን የምንጠይቅበት ምክንያት ከህገወጥ አዘዋዋሪዎቹ መታገል ስለምንፈልግ ነው። ስለዚህ ሴቶቹ እነሱም ይረዳሉ፣ እኛንም ያግዙናል። ለሁሉ ይጠቅማል። ሲተባበሩን ታዲያ አዲስ ኑሮ እንዲጀምሩ ብዙ እርዳታ እናደርግላቸዋለን።
በህገወጥ አስተላላፊዎቹ ላይ ክስ ሲመሰረት ሂደቱ ቢያንስ 2 ወይ 3 ዓመት ይወስዳል። በዚያ ጊዜ ውስጥ ሴቶቹ ህይወታቸውን እንዲያስተካክሉ እርዳታ ይደረግላቸዋል። ከ5 ዓመታት በኋላ ደግሞ የቤልጅየም ዜጋ ለመሆን ማመልከቻ ማስገባት ይችላሉ። የቤልጅየም ፖሊስ አዛዥ ፍራንስ ቫንደርሎክ እንደሚያስረዱት ሌላው ከባድ ፈተና ደግሞ አብዛኞቹ ናይጄሪያውያኑ ሴተኛ አዳሪዎች የራሳቸውን እዳ ከተወጡ በኋላ እነሱም ሌሎችን በህገወጥ መንገድ አምጥተው የሚጠቀሙባቸው መሆኑ ነው። እንዲህ ያሉትን በሰለባነት አንመለከትም ብለዋል የፖሊስ አዛዡ።
They know very well what they have suffered in the past.
ራሳቸው ያሳለፉትን መከራ በደንብ ያውቁታል። ታዲያ አንድ ወቅት ላይ ተነስተው በተራቸው ደግሞ የሴተኛ አዳሪ አስተማሪ ለመሆን ይወስናሉ። ለገንዘቡ ብለው ነው። ናይጄሪያ ውስጥ ያሏቸውን ቤተሰቦቻቸውንም ለመመገብ ገንዘብ ያስፈልጋቸዋል። ያ ይገባኛል። በእኛ ማህበረሰብ፣ በአውሮፓ ህብረተሰብ ውስጥ ግን እንዲህ ያለውን ተግባር አንቀበልም።
ከሴተኛ አዳሪነት ኑሮ ተላቀው አዲስ ህይወት ለመጀመር የሚወስኑትም ሴቶች ቢሆኑ የሚጠብቃቸው ሌላ ብዙ ችግር እንዳለ ነው የፓዮኬ ማዕከሉ መስራች ሶረንሰን የሚያስረዱት።
ቆንጅት፣ ዝግጅታችን በዚሁ ማብቃቱ ነው። እናመሰግናለን አድማጮቻችን ስርጭታችንን ስለተከታተላችሁ። ንጉሱ ለመጨረሻ የፈለገው ቅድም የጀመርነውን ዜማ ማጫወት ይመስለኛል። እንሰናበት ቆንጅት።
እንሰናበት በዚሁ። የዛሬ ረቡዕ ምሽት ፕሮግራማችን በዚሁ ይጠናቀቃል።
የትግርኛ ስርጭት ይቀጥላል። እስከዚያው በዚሁ ዜማ ቆዩ። መልካም ምሽት።
ደህና ደሩ።
ምድራዊ ገነት ጋራውን ሸንተረ